ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሰኞ መስከረም 27 2017 ዓ.ም ስርጭታችን ጀመረ። የኢትዮጵያ የውጭ ጉዳይ ሚኒስትር ሆነው ሲያገለግሉ የቆዩት አምባሳደር ታዬ አጽቀሥላሴ ስድስተኛው የአገሪቱ ፕሬዚደንት ሆነው ተሾመዋል።
በአምስት ድምፅ ተቀብሎ በአብላጫ ድምፅ የኢፌዴሪ ፕሬዚደንት ሆነው ተሰይመዋል።
የአምባሳደር ታዬ አጽቀሥላሴን ሹመት ከውሳኔ መድረሱን የገለጹትን አፈ ጉባኤ ታገሰ ጫፉን ነው ቀደም ብለን የሰማናቸው።
የምትሻገር አገር በማይሻገር ሀሳብ እየተናጠች ቆይታለች።
አሁን ደግሞ የሰማናቸው አዲሱን ፕሬዚደንት አምባሳደር ታዬ አጽቀሥላሴን ነው። በጉዳዩ ላይ የተሰጡ የትንታኔ ሀሳቦችና ሌሎች ጉዳዮችን በዕለቱ አብይ ርዕስ ጉዳያችን እንዳስሳለን። እንደምን አምሽታችኋል፣ እንደምንውላችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብረኝ የሚቆየው ደግሞ ንጉሡ ታምሬ ነው። ዋና አዘጋጃችን አሉላ ከበደ ነው። ዝግጅታችን እስከ ምሽቱ 4 ሰዓት ድረስ ይደመጣል፣ ይቀርባል። አስቀድመን የሰዓቱን ዋና ዋና ዓለም ዜናዎች እናስደምጣችኋለን። ስመኝ ሸቆ እየጠብቃችኋለች።
በድጋሚ እንደምናመሻችሁ፣ የምሽቱን አጫጭር ዜና የማሰማችሁ ስመኝሽ የቆየ ነኝ። መንግስት በፋኖ ታጣቂ ቡድን ላይ ከፍተኛ ጥቃት ሊፈጽም መሆኑን ባወጀበት ወቅት በተለያዩ የአማራ ክልል አካባቢዎች እየተካሄደ ያለው ውጊያ ተባብሶ መቀጠሉን በምዕራብና ምስራቅ ጎጃም ዞኖች ያሉ ነዋሪዎች ገለጹ። የአሜሪካ ድምጽ ያነጋገራቸው በምዕራብ ጎጃም ዞን ደጋ ዳሞት ወረዳ የፈረስ ቤት ከተማ እንዲሁም በምስራቅ ጎጃም ዞን ሞጣ ቀራኒዮ ከተማ ዙሪያ ያሉ ነዋሪዎች ከከተማዎቹ ዳርቻ የተኩስ ድምጽ ሲሰማ ማርፈዱን ጨምረው አመልክተዋል። ይህ በእንዲህ እንዳለ የኢትዮጵያ የሰብአዊ መብት ኮሚሽን ተጠባባቂ ዋና ኮሚሽነር ራኬብ መሰለ በሰጡት መግለጫ ሁሉም አካላት በሰላማዊ ሰዎችና በሲቪል ተቋማት ላይ ከማነጣጠር እንዲቆጠቡ ሲሉ ጥሪ አሰምተዋል። አድማጮችና ተመልካቾቻችን፣ የዚህ ዜና ዝርዝር ከዜና በኋላ ይቀርባል። ምስራቅ አፍሪካዊቷ ሀገር ሩዋንዳ በሀገሯ የተከሰተውንና እስካሁን 12 ሰዎችን ለህልፈት የዳረገውን ኢቦላ መሰል ገዳይ በሽታ ለመከላከል እሁድ ዕለት የማርበርግ ቫይረስ ክትባት መስጠት ጀምራለች። የጤና ጥበቃ ሚኒስትሩ ሳቢን ሳንዚማና በዋና ከተማዋ በኪጋሊ በሰጡት መግለጫ ክትባቱ በቅድሚያ በሕክምና ማዕከላት በጣም ተጋላጭ ለሆኑ የጤና ባለሙያዎች፣ የድንገተኛ አገልግሎት ሰጪዎችና በሽታው መኖሩ በተረጋገጠባቸው አካባቢዎች ለሚኖሩ ሰዎች እንደሚሰጥ አመልክተዋል። በአንድ ጊዜ የተለያዩ የሰውነት ክፍሎችንና የደም ስሮችን የሚያጠቃው እንዲሁም የደም መፍሰስ የሚያስከትለው የቫይረስ ወረርሽኝ በሩዋንዳ የተገኘው በመስከረም ወር መጨረሻ ላይ ሲሆን እስካሁን 46 ሰዎች በበሽታው መያዛቸውና 12 ሰዎች መሞታቸው ተገልጿል። የማርበርግ ቫይረስ ዝርያዎች 88 በመቶ ሰው የመግደል አቅም አላቸው። የበሽታው ምልክቶች በቫይረሱ በተያዙ በሰባት ቀናት ውስጥ የሚከሰት ከፍተኛ ትኩሳት፣ ኃይለኛ የራስ ምታትና ሰውነት መጎዳትን የሚያካትት ሲሆን በኋላ ላይ ከባድ ማቅለሽለሽ፣ ማስታወክና ተቅማጥ ምልክቶች ይታያሉ። ቫይረሱ በዋናነት ወደ ሰዎች የሚተላለፈው በሌሊት ወፍ አማካኝነት ሲሆን በበሽታው ከተያያዙ ሰዎች ከሚወጣ ሰውነት ፈሳሽ ጋር በሚኖር ንክኪ ከሰው ወደ ሰው ይተላለፋል። እስራኤል በጋዛ የምታካሄደውንና የፍልስጤማውያንን ሕይወት ለዘላለም የለወጠውን ጦርነት አንደኛ ዓመት ሁለቱም ወገኖች እያከበሩ ባሉበት ወቅት እስራኤል በሐማስ ታጣቂዎችና የእዝ ማዕከላት ላይ የምታካሄደውን ጥቃት አጠናቅራ ቀጥላለች። ሐማስ በበኩሉ የእስራኤል የንግድ መዲና በሆነችው ቴል አቪቭ ላይ ሚሳይል መተኮሱን አስታውቋል። በጥቃቱ ሁለት ሰዎች ቀላል ጉዳት እንደደረሰባቸው የእስራኤል አምቡላንስ አገልግሎት አስታውቋል። የአደጋ ጊዜ ማስጠንቀቂያም በመካከለኛው ምስራቅ ተሰምቷል። እስራኤል ሐማስን አቅም ለማሽመድመድ ረጅም ጊዜ ወሰደ ወታደራዊ ጥቃት በታካይድም አሁንም የሚሳኤል ጥቃት ማድረሱ የሐማስን የትግል ጽናት ያሳየ መሆኑ ተገልጿል። 1 ሚሊዮን ተፈናቃዮች በተጠለሉባት ዲር አልባል ከተማም የእስራኤል ያየር ጥቃት አልአስቃ ሆስፒታል ውስጥ የሚገኙ መጠለያ ድንኳኖችን በመምታቱ 11 ሰዎች መቁሰላቸውን የፍልስጤም የሕክምና ባለሙያዎች አስታውቀዋል። የእስራኤል ጦር በበኩሉ በጃባሊያ በደርዘን የሚቆጠሩ ታጣቂዎችን መግደሉንና ወታደራዊ መሰረተ ልማቶችን ማፍረሱን ገልጾ ሐማስ እንደገና እንዳይሰባሰብ ለመከላከል ዘመቻውን እንደሚቀጥል አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ሐማስ እንደ አውሮፓውያን አቆጣጠር ባለፈው ዓመት ጥቅምት 7 ቀን በእስራኤል ላይ ያደረሰውን ጥቃት ለማሰብ ዛሬ ሰኞ በዓለም ዙሪያ የመታሰቢያ ስነ ስርዓቶች ተካሂደዋል። የዓለም መሪዎችም ጸረ ሴማዊነት እንዲያበቃና የእስራኤል ታጋቾች እንዲፈቱ ጠይቀዋል። ባለፈው ዓመት የአይሁድ በዓል ክብረ በዓል 1200 የሚጠጉ ሰዎችን የገደለው ድንገተኛ ድንበር ተሻጋሪ ጥቃት የእስራኤልን የጸጥታ ስጋት ያባባሰ ሲሆን በሩሲያና ዩክሬን ጦርነት ስጋት ውስጥ የነበሩ ሀገራት በመካከለኛው ጦርነት ሌላ ስጋት እንዲጋፈጡ ሆነዋል። በበርሊን የጀርመን ቻንስለር ጽህፈት ቤት በሐማስ የታገቱትን እስራኤላውያን ለመዘከር በቢጫ ሪቫን ያጌጠ ሲሆን በጥቃቱ የተገደሉና የታገቱ ሰዎች ስም በብራንደንበርግ ሐውልት መግቢያ ፊት ለፊት ተነቧል። የጀርመኑ ቻንስለር ኦላፍ ሾልዝ ባስተላለፉት የቪዲዮ መልእክት ሐማስ በእስራኤል ላይ ባደረሰው አስከፊ ጥቃት በፍልስጤም ህዝብ ላይ ውድመት አስከትሏል ብለዋል። በጋዛ የተኩስ አቁም እንዲደረግና ጦርነቱ በመካከለኛው ምስራቅ እንዳይስፋፋ ዓለም አቀፍ ጥረት እንዲደረግም ጠይቀዋል። በተመሳሳይ ለእስራኤል ጠንካራ ድጋፍ የሰጡት የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ የጥቅምት ሰባቱን መታሰቢያ ሮም የሚገኘውን ምኩራብ በመጎብኘትና እስራኤል ራሷን ለመከላከል መብት እንዳላት በማረጋገጥ እለቱን አስበዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በበኩላቸው የሐማስን ጥቃት 1ኛ ዓመት አስመልክቶ በማህበራዊ ሚዲያ ባስተላለፉት መልእክት ከዓመት በፊት የተሰማን የህመም ስሜት አሁንም ድረስ አለ። የእስራኤል ህዝብ ህመም የእኛም የቆሰለው ሰው ልጅ ህመም ነው ብለዋል። ጥቃቱ የደረሰባቸው ታጋቾችንና ቤተሰቦቻቸውን እንደሚያስቡ በመግለጽም ኤክስ በተሰኘው የትስስር ገጻቸው ጽፈዋል። በመጨረሻም የጋዛ ጦርነትን 1ኛ ዓመት ምክንያት በማድረግ ዩናይትድ ስቴትስ ለፍልስጤሙ ታጣቂ ቡድን ገንዘብ በማሰባሰብ ትልቅ ሚና ተጫውቷል ባለችው ዓለም አቀፍ የገንዘብ ማሰባሰቢያ ትስስር ላይ ማዕቀብ መጣሏን አስታውቃለች። የዩናይትድ ስቴትስ ገንዘብ ሚኒስትር ባወጣው መግለጫ የሐማስ ታዋቂ ዓለም አቀፍ የገንዘብ ደጋፊዎች ናቸው ብሎ በከሰሳቸው ሶስት ሰዎች ሻም የተባለ የበጎ አድራጎት ተቋምና ጋዛ በሚገኘውና ሐማስ ይቆጣጠረዋል በተባለው አልኢንታጅ ባንክ ላይ ማዕቀብ መጣሉን አመልክቷል። በተጨማሪም የረጅም ጊዜ የሐማስ ደጋፊ መሆኑ የተገለጸው ቱርክ የሚኖር የመናዊና 9 የንግድ ተቋማቱ ማዕቀብ እንደተጣለባቸው የሚኒስትር መስሪያ ቤቱ መግለጫ አመልክቷል። ሐማስ ሰላማዊ ዜጎችን እንረዳለን የሚሉ ሐሰተኛ በጎ አድራጎት ድርጅቶችን በመጠቀም ጋዛ ውስጥ የሚደርሰውን ስቃይ መጠቀሚያ እያደረገ መሆኑን የገለጸው ሚኒስትር መስሪያ ቤቱ ከዚህ ዓመት መግቢያ ጀምሮ ቡድኑ በወር እስከ 10 ሚሊዮን ዶላር ድረስ በልገሳ ተቀብሎ ሊሆን እንደሚችል ጠቅሷል። ዩናይትድ ስቴትስ ዛሬ ሰኞ በወሰደችው እርምጃ መቀመጫውን ጣሊያን ያደረገ የሐማስ አባል እንደሚገኝበትና አባሉ ያቋቋመው ሻም የተሰኘ በጎ አድራጎት ማህበር የሐማስን ወታደራዊ ክንፍ እንደሚረዳ ተመልክቷል። ጀርመን የሚገኝ የሐማስ ወኪልና ኦስትሪያ የሚገኝ የቡድኑ እንቅስቃሴ የሚመራ ወኪልም እንዲሁ በማዕቀቡ ኢላማ መደረጋቸው ተገልጿል። አድማጮችና ተመልካቾቻችን ለሰዓቱ የያዝናቸው የዓለም ዜናዎች እነዚህ ናቸው። ለቀሪዎቹ መሰናዷችን ወደ ሀብታሙ ልመልሳችሁ።
ስመኝሽ የቆየን ለዓለም ዜናዎቹ በእጅጉ አመሰግናለሁ። በ19 በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኞ ምሽት ስርጭታችን ነው እየተከታተላችሁ ያላችሁት። አድማጮቻችንና ተመልካቾቻችን ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ደግሞ ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። የማህበራዊ ሚዲያና የዌብሳይት አቀናባሪያችን አባየው ገበያው በዚያ ተጠብቃችኋለች። አሁን ወደ ለቱ አበይ ርዕስ ጉዳይ እንሻገር። የኢትዮጵያ የውጭ ጉዳይ ሚኒስትር ሆነው ሲያገለግሉ የቆዩት አምባሳደር ታዬ አጽቀሥላሴ ስድስተኛው የኢትዮጵያ ፕሬዚደንት ሆነው በዛሬው ዕለት ተሹመዋል። ዛሬ መስከረም 27 ቀን 2017 ዓ.ም በተካሄደው ስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አራተኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓት ላይ አዲሱን ኃላፊነታቸውን የተቀበሉት አምባሳደር ታዬ ከተሰናባቿ ፕሬዚደንት ሳህለወርቅ ዘውዴ ጋር የስልጣን ርክክብም አድርገዋል። አዲሱ ፕሬዚደንት ከስልጣን ርክክቡ በኋላ ያደረጉትን የመክፈቻ ንግግር የጀመሩት ኢትዮጵያ ያለችበትን የሰላም እጦት ቀውስ በማንጸባረቅ ነው። መንግስት ከማንኛውም አካል ጋር ለሰላም ንግግር ዝግጁ መሆኑን ገልጸዋል። ሆኖም ግን የኃይል አማራጭን በሚጠቀሙ አካላት ላይ ከዚህ በኋላ የመንግስት ልበሰፊነት እጅግ የጠበበ ነው ሲሉም ተሰምተዋል። ፕሬዚደንቱ ይህንን ንግግር ያደረጉት በአማራ ክልል በሚንቀሳቀሰው የፋኖ ታጣቂ ኃይል ላይ መንግስት የተጠናከረ እርምጃ መጀመሩን በገለጸ ማግስት ነው። ኬኔዲ አባተ የዚህን ጉዳይ ዝርዝር ይዘዋል።
የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤቶች አራተኛ ዓመት የስራ ዘመን የጋራ መክፈቻ ጉባኤ የኢትዮጵያን አዲስ ፕሬዝደንት በመሾም ነው የተጀመረው። ለአራት አስርት ዓመታት ኢትዮጵያን በአገር ውስጥ እና በዓለም አቀፍ መድረኮች በተለያየ ኃላፊነት ያገለገሉት አምባሳደር ታዬ አጽቀሥላሴ ዛሬ ሰኞ መስከረም 27 ቀን 2017 ዓ.ም በአምስት ድምፀ ተአቅቦ በአብላጫ ድምፅ ቀጣዩ የኢፌዴሪ ፕሬዝደንት ሆነው በሁለቱ ምክር ቤቶች ተሹመዋል። የጋራ ጉባኤው ከመጀመሩ ከደቂቃዎች ቀደም ብሎ የህዝብ ተወካዮች ምክር ቤት በህገ መንግስቱ በተሰጠው ስልጣን መሰረት በዝግ ስብሰባ በአምባሳደር ታዬ የርዕሰ ብሔርነት ሹመት ላይ ከውሳኔ መድረሱን የገለጹት አፈጉባኤ ታገሰ ጫፎ ሹመቱን እንዲያብስረዋል።
ከሁለቱ ምክር ቤት አባላት በአምስት ድምፅ ታቅቦ በአብላጫ ድምፅ የፌዴሪ ፕሬዚደንት ሆነው ተሰይመዋል።
አዲሱ ፕሬዝደንት ታዬ አጽቀሥላሴ ከሹመታቸው በኋላ ቃለ መሐላ ፈጽመው ከቀድሞዋ የሪፐብሊኩ ፕሬዝደንት ሳህለወርቅ ዘውዴ ስልጣናቸውን ተረክበዋል። ከትናንት በስቲያ ቅዳሜ መስከረም 25 ቀን በኤክስ ወይንም በቀድሞው ትዊተር ገጻቸው ላይ ከአንጋፋው ድምፃዊ መሐሙድ አህመድ ዝምታ ነው መልሴ የተሰኘ ሙዚቃ ላይ ጥቂት ስንኞችን ጠቅሰው ለአንድ ዓመት ሞከርኩት ያሉት ፕሬዝደንት ሳህለወርቅ የዛሬውን የመክፈቻ ንግግር እንደሚያደርጉ በብዙዎች ተጠብቆ የነበረ ቢሆንም ወደ መድረኩ ወጡት ስልጣን ለማስረከብ ነበር። የአዲሱ ፕሬዝደንት ምርጫ ይፋ የተደረገውም የቀድሞዋ ፕሬዝደንት ሰሞኑን በማህበራዊ ድረገጻቸው ያሰፈሩትን ጽሑፍ በርካቶች በተለያየ መንገድ እየተነተኑ ባሉበት ወቅት ነው። ተሰናባቿ ፕሬዝደንት ሳህለወርቅ ዘውዴ ለምን ለሁለተኛ የኃላፊነት ዘመን እንዳልቀጠሉ እስካሁን በይፋ የተገለጸ ነገር የለም። የቀድሞዋ ፕሬዝደንት በኤክስ ገጻቸው ላይ የጻፉት ዝምታ ነው መልሴን የጠቀሱበትን ጉዳይ ግልጽ ሳያደርጉ 6 ዓመታት እንዲደፍን ጥቂት ሳምንታት ከቀሩት የአንድ ዘመን የፕሬዝደንትነት ስልጣናቸው በምስጋና ተሰናብተዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጾቻቸው ላይ ላለፉት 6 ዓመታት ኢትዮጵያን በፕሬዝደንትነት ላገለገሉት ለክብርት ሳህለወርቅ ዘውዴ በኢትዮጵያ መንግስት ስም ምስጋናዬን አቀርባለሁ ካሉ በኋላ ለተተኪው ፕሬዝደንትም መልካም ምኞታቸውን ገልጸዋል። የሁለቱን ምክር ቤቶች የጋራ ጉባኤ ያስጀመሩት አዲሱ ፕሬዝደንት ታዬ አጽቀሥላሴ ባለፈው በጀት ዓመት በተለያዩ ዘርፎች የተከናወኑ ያሏቸውን ተግባራትና የቀጣይ ዓመት እቅዶች በዝርዝር አቅርበዋል። አዲሱ ፕሬዝደንት ንግግራቸውን የጀመሩት ኢትዮጵያ ያለችበትን የሰላም እጦት ችግር በማንሳት ነው።
የምትሻገር አገር በማይሻገር ሐሳብ እየተናጠች ቆይታለች። የሚታረምና የሚታረቅ የፖለቲካ ልዩነት እንደማይታረምና እንደማይታረቅ ተደርጎ በመሰራቱ አገር በማይጠራ የፖለቲካ ሳንክ እንድትንገላታ ተገዳለች። የፖለቲካ ወለምታዎችን ለማቅናት፣ ስብራቶችን ለመጠገን፣ ስንጥቃቶችን ለመድፈን ስትጥር ዛሬም ለነገ የታሪክ የቤት ስራ ለማስቀመጥ የሚደረጉት ሙከራዎች የሀገራችንን ፈተና አብርተውታል። አሁን ላይ ጋን በጠጠር ይደገፋል የሚለውን ነባራዊ አገራዊ ባህል ጠጠር በጋን ይደገፋል ወደሚል ትርጉመ ቢስ አባባል የቀየር ነው ይመስላል።
በቀጣይነት መንግስት ከማንኛውም አካል ጋር ለሰላም ንግግር ዝግጁ ነው ያሉት ፕሬዝደንቱ፣ ነገር ግን ከዚህ በኋላ የኃይል አማራጮችን በልበ ሰፊነት አይመለከትም ሲሉ አሳስበዋል።
በተናጠልም ይሁን በጋራ በሰላማዊ መንገድ ከማንኛውም ወገን ጋር ለመነጋገር መንግስት ምንጊዜም ዝግጁ ነው። ከዚህ ውጪ ግን የኃይል አማራጭን በመጠቀም ፖለቲካዊ ፍላጎቶችን ለማሟላት የሚደረጉ ማናቸውንም እኩይ ተግባራት መንግስት በልበ ሰፊነት የሚያልፍበት እድል እጅግ የጠበበ ነው። ለልበ ሰፊነት በቂ ጊዜ ተሰጥቷል።
ፕሬዝደንቱ ይህን ያሉት መንግስት በአማራ ክልል በሚንቀሳቀሱ የፋኖ ታጣቂ ኃይሎችና አጋሮቻቸው ባላቸው ሰዎች ላይ ከወትሮው የተለየ የተጠናከረ እርምጃ መጀመሩን ከገለጸ ከጥቂት ቀናት በኋላ ነው። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት እንዲሁም የኢትዮጵያ ሰብአዊ መብቶች ኮሚሽን ይሰመኮ በአማራ ክልል ያለ ፍርድ ቤት ትዕዛዝ በርካታ ሰዎች በዘፈቀደ እየታሰሩ ነው ያሉ ሲሆን፣ መንግስት በበኩሉ የጅምላ የዘፈቀደ እስር አላከናወንኩም ብሏል። በአማራና በኦሮሚያ ክልሎች ግጭቶች በቀጠሉበት በዚህ ወቅት ፕሬዝደንት ታዬ ባደረጉት ንግግራቸው ግጭቶቹን በስም ባይጠቅሱም የኃይል አማራጭን በሚከተሉ አካላት ላይ የመንግስት ልበሰፊነት እጅግ የጠበበ ነው ብለዋል። ፕሬዝደንቱ በዛሬው ንግግራቸው ባለፈው በጀት ዓመት የተከናወኑ የማህበራዊ ኢኮኖሚ ፖለቲካዊና ሌሎች ተግባራትንና ውጤቶቻቸውን ያብራሩ ሲሆን የመንግስትን የዘንድሮ በጀት ዓመት እቅዶችም በዝርዝር አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የሰኞ ምሽት ስርጭታችን ነው። ቀደም ብለን የሰማነው የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩም ዘገባ ቀደም ብለን ካነሳነው ጉዳይ ጋር ተያያዥ ነው። በኢትዮጵያ ርዕሰ ብሔር በተመረጠ ጊዜ ከሚነሱ ጉዳዮች አንዱ የሀገሪቱ ርዕሰ ብሔር ስልጣንና ተግባር ጋር በተያያዘ በሕገ መንግስቱ የተቀመጡ ድንጋጌዎች ናቸው። ከዚህ ጋር በተያያዘ አስማማዋይ ነው ባለሙያ አነጋግሮ ያጠናቀረው ዘገባ በመቀጠል ይቀርባል።
የአሜሪካ ድምፅ ስድስተኛውን የአገሪቱ ፕሬዚዳንት ሹመት መነሻ በማድረግ በሕገ መንግስቱ የተቀመጠውን የአገሪቱ ርዕሰ ብሔር ስልጣንና ተግባር ምንነት በተመለከተ የጠየቃቸው የሕገ መንግስትና ሰብአዊ መብቶች ባለሙያው አቶ በላቸው ግርማ ተከታዩን ብለውናል።
ኢትዮጵያ ሕገ መንግስት ፕሬዚዳንት ወይም ርዕሰ ብሔር በሕገ መንግስቱ ምዕራፍ 7 ላይ የተቀመጡ አንቀጾች ላይ የተደነገገ ነው። ስልጣናቱም ምናልባትም የተወሰኑትን ለመጥቀስ ያክል የመጀመሪያው የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ጋራ ስብሰባን መክፈት ነው። ይህም በአመቱ በመስከረም የመጨረሻው የመስከረም የመጨረሻው ሰኞ ላይ የሚከናወን ነው። ሌሎች ስልጣኖችም አሉት። ለምሳሌ በህዝብ ተወካዮች ምክር ቤት የሚጸድቁ ህጎችን ማወጅ፣ አምባሳደርና መልእክተኞችን በጠቅላይ ሚኒስትሩ አቅራቢነት መሾም፣ ኒሻኖችንና ሽልማቶችን መስጠት አግባብነት ባላቸው ህግ መሰረት ከፍተኛ ውትድርና ማዕረጎችንም እንዲሁ በጠቅላይ ሚኒስትሩ አቅራቢነት መሾም፣ ይቅርታን መስጠት የመሳሰሉት ናቸው። ሌላም ምናልባትም እዚህ አንቀጽ ላይ ያልተጠቀሰ ነገር ግን በህገ መንግስቱ 57-58 ገደማ ላይ የተጠቀሰው ምርጫ ተከናውኖ በፓርላማ ውስጥ አብላጫ ድምፅ ያገኘ ፓርቲ ከሌለና ፓርቲዎቹም መስማማት ካዳገታቸው ወይንም ደግሞ በሌላ ምክንያት ፓርላማ ከተበተነ ፕሬዚደንቱ ውስጥ ያሉ ፓርቲዎች መንግስት እንዲመሰረቱ ጥሪ ያቀርባሉ። ያንን የስድስት ወር የሽግግር ጊዜም ፕሬዚዳንቱ መራው ነው የሚሆነው።
ህገ መንግስቱ ርዕሰ ብሔሩ ሁለት የኃላፊነት ዘመን ቆይታ እንደሚኖረው የደነገገ ቢሆንም ተሰናባቿ ፕሬዚዳንት ሳህለወርቅ ዘውዴ ለምን ለሁለተኛ የኃላፊነት ዘመን እንዳልቀጠሉ እስካሁን በይፋ የተገለጸ ነገር የለም። የአዲሱ ፕሬዚዳንት ምርጫ ይፋ የተደረገውም የቀድሞዋ ፕሬዚዳንት ሰሞን በማህበራዊ ድረገጻቸው ያሰፈሩትን ጽሁፍ በርካቶች በተለያየ መንገድ እየተነተኑ ባሉበት ወቅት ነው። የህገ መንግስትና ሰብአዊ መብቶች ባለሙያ አቶ በላቸው ግርማ የአገሪቱ ፕሬዚዳንት በመንግስት አሰራር ላይ አስተያየትና ትችቶችን ጨምሮ አቅጣጫ የመስጠት ኃላፊነት እንዳላቸው በሌሎች ተመሳሳይ መንግስታዊ ስርዓትን የሚከተሉ ሀገራትን ተሞክሮ በማንሳት ይገልጻሉ። በኢትዮጵያም ያለፉት ፕሬዚዳንቶች ተመሳሳይ ትችቶችን ማንጸባረቃቸውና ከስልጣን እስከ መልቀቅ የደረሱም ልዩነቶችም እንደነበሩ ያነሳሉ።
ሌሎች ሀገራት ስንሄድ በተለይ ፓርላሜንታዊ ስርዓት የሚከተሉ ሀገራት ሄድስ ኦፍ ስቴት ወይም ደግሞ ርዕሰ ብሔሮች አክቲቭ የሆነ ፖለቲካ ስልጣን አይደለም። ነገር ግን በአጠቃላይ ሀገሪቱ ወደ አንድነት እንድትመጣ የተሻለ ኢኮኖሚ እንዲሻሻል እድገት እንዲኖር እንዲህ የማመላከት ስልጣን አላቸው አንደኛው እሱ ነው። ሁለተኛው ግን በግልጽ ከመንግስቱ ላይ እንደተቀመጠው ዝም ብሎ ሲምቦሊክ ሆነ ብቻ አይደለም። የተወካዮች ምክር ቤትና የፌዴሬሽን ምክር ቤትን አመታዊ የጋራ ስብሰባ መክፈት ትልቅ ስልጣን ነው። በዚህ ወቅት ቀጥታ በአሰራርም የመጣ ይመስለኛል ይሄ የመንግስትን እቅድ ማንበብ የጋራ ስብሰባን ሲከፍቱ አቅጣጫም አብረው ያስቀምጣሉ ማለት ነው። ይሄ በመንግስቱ ላይ ማየት የምንችለው መረዳት ነው ማለት ነው። ቀጥታ የመንግስትን እቅድና ሀሳብ ማጥበቅ መደገፍም ብቻ አይደለም ስራቸው። ምናልባት ይሄ የተለመደው ሊሆን ይችላል፣ ነገር ግን ትክክል ያልሆነ ነገር ይታይ በትክክል ይሄ ነው መንገዱ ብለው የመጠቆም የማሳየት ኃላፊነት አለባቸው። መንግስት ላይ ትችት ስንደር አቅጣጫ ማስቀመጥ፣ የተለየ አቋም መያዝ መንግስትን እንደሚቃረን ተደርጎ ተወስዶ ስልጣን ሲለቁም አይተናል።
የሀገሪቱ ርዕሰ ብሔር ስልጣንና ተግባር ጋር በተያያዘ በህገ መንግስቱ የተቀመጡ ድንጋጌዎችን በተመለከተም የማሻሻያ ሀሳቦች ሲነሱ መቆየታቸውን የሚገልጹት የህገ መንግስት ባለሙያው አቶ በላቸው ፕሬዚዳንቱ የሚመረጥበት ሂደትን በተመለከተም ድንጋጌዎቹ ግልጽነት ይጎላቸዋል ይላሉም።
ህዝብ ተወካዮች ምክር ቤት ያቀርባል ይላል እንጂ ግምት የሚወሰደው ህዝብ ተወካዮች ምክር ቤት የተለየ ስብሰባ አድርጎ በራሱ አሰራር መሰረት አጽድቆ ነው የሚመጣው። ይሄ ግን ሲሆን አላየንም። የትኞቹም ሹመቶች ላይ በአባላቶች ነው ወይ የሚጠቆሙ የሚለው ይሄ ግልጽነት ተወካዮች ምክር ቤት ብቻ ስለሚል ማለት ነው። አሁን እንግዲህ በውስጥ አዋቂነት ምናልባት ፓርላማ ውስጥ አብላጫ ድምጽ ያለው ፓርቲ ይጠቁማል እንዲጠቅም ያደርጋል የሚል ነው የሚመስለው። ሌሎቹም እንግዲህ ተቀንሰው የተሰጡ ስልጣኖችም እንዳሉ ማየት እንችላለን። በተለይ እንደኛ ሀገር ብዝሃነት ባለበት ሀገር የሀገሪቱ ርዕሰ ብሔር ከዚህ በላይ አንድነትን ለማጠናከር አንጻር የኢኮኖሚ እድገት እንዲመጣ ከማድረግ አንጻር በተለይ አስፈጻሚውን ላይ ግፊት ከማድረግ አንጻር በእውነትም ተገቢ ስልጣን አለው የሚል እምነት የለኝም። ሶ ምናልባት አሁን ከሚታየው በሚንቀሳቀሰው ማሻሻያ ጋር ሊታይ ይገባል ብዬ አምናለሁ።
አዲሱ ርዕሰ ብሔር ሆነው የተመረጡት አምባሳደር ታዬ አጽቀሥላሴ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ በመሆን አገልግለዋል። አሁን የነበሩበትን የውጭ ጉዳይ ሚኒስትር ሹመት እስከሚያገኙ ድረስም የጠቅላይ ሚኒስትሩ የውጭ ጉዳይ ፖሊሲ አማካሪ ሚኒስትር በመሆን ሰርተዋል። አምባሳደር ታዬ ከዚህ በፊት በመንግስት ኃላፊነት እስከ ካቢኔ አባልነት የሰሩ ከመሆናቸው አንጻር በቀጣይ የተለየ ጫና ይገጥማቸዋል ተብሎ እንደማይጠበቅም አቶ በላቸው ይናገራሉ።
እኚህ ሰው ያው ለረጅም ጊዜ ዲፕሎማሲ ላይ የቆዩ እንደመሆናቸው ከዚህም ባለፈ የውጭ ጉዳይ ሚኒስትር ሆነው ካቢኔ የነበሩ ሰው እንደመሆናቸው በተለይ ከዚህ በፊት ከነበሩት ፕሬዚደንቶች ጋር ሲታይ የበለጠ ጫና ይገጥማቸዋል የሚል እምነት የለኝም። ምክንያቱም ከመንግስት ጋር ሲሰሩ የቆዩ ሰው ስለሆኑ። ነገር ግን እነኚህ ቅድም ያልናቸውን ኃላፊነት ከመወጣት አንጻር ስጋት አለኝ።
ላለፉት 8 ወራት የኢትዮጵያ የውጭ ጉዳይ ሚኒስትር ሆነው የሰሩት አምባሳደር ታዬ አጽቀሥላሴ የሀገሪቱ ርዕሰ ብሔር ሆነው መሾማቸውን ተከትሎ በእርሳቸው ምትክ የውጭ ጉዳይ ሚኒስትር ሆኖ የሚሾመው ማን ሊሆን ይችላል የሚለው ይህን ዘገባ እስካጠናቀርንበት ሰዓት ድረስ አልታወቀም። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማየ ነው ለቀደመው ዘገባ እናመሰግናለን። ከአሜሪካ ድምፅ የሚተላለፍላችሁን የሰኞ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት። አሁን ወደ ትግራይ ክልል እናቀናለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ከዛሬ መስከረም 27 ቀን 2017 ዓ.ም ጀምሮ ከስልጣን እንዲወርዱ ወስኛለሁ ሲል በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ባወጣው መግለጫ ላይ አስታውቋል። አቶ ጌታቸውን ጨምሮ በአወዛጋቢው ጉባኤ ያልተሳተፉ 13 የጊዜያዊ አስተዳደሩ የክልልና የዞን አመራሮች በህወሓት ተመድበው ከነበሩበት ስልጣን እንዲወርዱ ወስነናል በማለትም ነው መግለጫው ያስታውቀው። የትግራይ ክልል ጊዜያዊ አስተዳደር ዛሬ ማምሻውን ባወጣው መግለጫ በነ ዶክተር ደብረጽዮን ላይ ህጋዊ እርምጃ ወስዳለሁ ብለዋል። አስተዳደሩ በመግለጫው ይህ ኃይል በዛሬው ዕለት በይፋ መፈንቅለ መንግስት አውጇል ሲልም ከሷል። ሙልጌታ አጽባ።
በህዝባዊ ወያነ ሐርነት ትግራይ ህወሓት አመራሮች መካከል ከፓርቲው ጠቅላላ ጉባኤና ከህጋዊ ሰውነት ማስመለስ ሂደት ጋር ተያይዞ የተፈጠረው ክፍፍል እየተጠናከረ በቀጠለበት ጊዜ ነው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት አቶ ጌታቸው ረዳ ጨምሮ 13 የጊዜያዊ አስተዳደር አመራሮች ከኃላፊነት አንስቻለሁ ሲል ያስታወቀው። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን ይህንን ያስታወቀው ዛሬ ሰኞ መስከረም 27 ቀን 2017 2017 ዓ.ም ባወጣው መግለጫ ነው። መስከረም 24 ቀን 2017 ዓ.ም በአወዛጋቢ ጉባኤ የተመረጡ የማዕከላዊ ኮሚቴ አባላት ያደረጉትን ስብሰባ ተከትሎ የወጣው መግለጫ ህወሓትን ወክለው በትግራይ ጊዜያዊ አስተዳደር ያሉና አወዛጋቢውን ጉባኤ የተቃወሙ ባለስልጣናት ከኃላፊነታቸው እንዲወርዱ ወስኗል ሲል ገልጿል። ጊዜያዊ አስተዳደሩ የፕሪቶሪያውን ስምምነት ማስፈጸም፣ የመልሶ ግንባታ ስራዎች ማስጀመርና ለቀጣይ ምርጫ ምቹ ሁኔታ መፍጠር ሲገባው በብሔራዊ ክህደት ላይ ተጠምዷል በማለት ከሷል። እናም ህወሓትን ወክለው የተመደቡት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳና የአስተዳደሩ ካቢኔ አባላት፣ የዞን አስተዳዳሪዎች፣ የኤጀንሲዎችና ኮሚሽኖች ኃላፊዎች ከዛሬ ሰኞ መስከረም 27 ቀን 2017 ዓ.ም ጀምሮ ከስልጣን እንዲወርዱ ተወስኗል ብሏል መግለጫው። በጊዜያዊ አስተዳደሩ ውስጥ ህወሓት 50 ሲደመር 1 ድርሻ እንዳለው ያስታወሰው መግለጫው ከስልጣናቸው በተነሱት ሰዎች ምትክ ሌሎች አመራሮች ተመድበዋል ሲልም ገልጿል። አቶ ጌታቸው ረዳን ተክቶ ማን ይሾማል የሚል ግን ከፌደራል መንግስቱና ከሚመለከታቸው ጋር በመግባባት ይፈጸማል ሲል ባወጣው መግለጫ ይፋ አድርጓል። በስም ከተጠቀሱ 13 ሰዎች መካከል አቶ በየነ መክሩ፣ አቶ ረዳይ ሐለፎም፣ ፕሮፌሰር ክንደያ ገብረህይወት፣ ዶክተር ሐጎስ ጎድፋይ ጨምሮ ሌሎች በህወሓት ውክልና ወደ ጊዜያዊ አስተዳደሩ የገቡ አመራሮች ይገኙባቸዋል። በዶክተር ደብረጽዮን የሚመራው ህወሓት በመግለጫው ከስልጣን አወረድኳቸው ባላቸው ባለስልጣናት ምትክ አቶ አማኑኤል አሰፋ፣ ዶክተር አብርሃም ተፈስተ፣ አቶ ተክላይ ገብረ መድህንና ሌሎች የክልል ካቢኔ አባላት እና የዞን አስተዳዳሪዎች ሆነው እንደተመደቡም አስታውቋል። በጉዳዩ አስተያየት የሰጠው የህግ ምሁሩ ተክሊት ገብረ መስቀል ተከታዩም ብሏል።
ፌደራል መንግስቱ የጉባኤው ጉዳይ እንዳልተፈጸመ ወይ ደግሞ ጉባኤ እንዳልተካሄደ ይቆጠራል ብሎ መግለጫ ከጅምርም አውጥተዋል። በኮሚኒኬሽን ሚኒስትሩም በምርጫ ቦርዱም በኩል በሁለቱም በኩል የጉባኤው ህጋዊነት መግለጫው አውጥቶ ነበረ። ስለዚህ አሁን ጉባኤው ይዞት የመጣ ውጤት ይቀበላል ወይ የሚል ጥያቄ በጣም ከባድ ጥያቄ ይመስለኛል። ስለዚህ ፌደራል መንግስት ህጋዊ አይደለም ያለውን ጉባኤ ይዞት የመጣ ውጤት የሚቀበል ለመቀበል በጣም የሚከብድ ነገር ነው። ሌላ አቅጣጫም ሰጥተዋል፣ ከሌሎች የሚመለከታቸው አካላት የሚል አውጥተዋል። እነዚህ አይ ቲንክ የጸጥታው አካል ሪፈር ማድረግ ይመስላል። ስለዚህ ያው ሌላ ወደ ሌላ በጣም የሚያስፈራ የሚያሰጋ ሁኔታ እየገባ እንደሆነ የሚያስረዳ ይመስለኛል።
የትግራይ ክልል ጊዜያዊ አስተዳደር ዛሬ ማምሻውን ባወጣው መግለጫ በነ ዶክተር ደብረጽዮን ላይ ህጋዊ እርምጃ ወስዳለሁ ብሏል። አስተዳደሩ በመግለጫው ይህ ኃይል በዛሬው ዕለት በይፋ መፈንቅለ መንግስት አውጇል ሲል ከሷል። በትግራይ ግርግር ለመፍጠር ታቅዶ የተደረገ ኃላፊነት የጎደለው ሂደት ሲል የነ ዶክተር ደብረጽዮን ቡድን ውሳኔው ተቃውሟል። የትግራይ ክልል ጊዜያዊ አስተዳደር ካሁን በፊት ለህዝቡ አንድነት አስቦ ያለፋቸው ጉዳዮች እንደ ድክመት ተቆጥረዋል ያለው መግለጫው የአሁኑኑ ግን በትዕግስት ማለፍ አልችልም ሲል ገልጿል። ጊዜያዊ አስተዳደሩ በዚህ የጥፋት ባለው ቡድን አመራር ላይ ህጋዊ እርምጃ መውሰድ እንደሚጀምር አስታውቋል። በዚህ ሂደት ለሚፈጠር ማንኛውም ጥፋት ይህ ቡድንና አመራሩ ብቸኛ ተጠያቂ መሆኑን ለህዝባችን መግለጽ እንፈልጋለን ብሏል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለም።
ሙልጌታን ለቀደመው ዘገባ በእጅጉ አመሰግናለሁ። ኢትዮጵያ ላይ ከምሽቱ 3 ሰዓት ከ28 ደቂቃ ላይ ይገኛል። እኛ ባለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ከ29 ደቂቃ ላይ ነው አሁን የሚገኘው። በዚሁ ወደ ሌሎች ዓለም አቀፋዊ ጉዳዮች እንሻገራለን። እንደ አውሮፓውያኑ አቆጣጠር ባለፈው ዓመት ጥቅምት 7 ሐማስ ያደረሰውን ሐማስ ያደረሰውን የሽብር ጥቃት የቀሰቀሰው ጦርነት በቅርብ ዓመታት ታሪክ ውስጥ ቁጥራቸው የበዛ ጋዜጠኞችና በአጠቃላይ በብዙሃን መገናኛ ባለሙያዎችም ተገድለዋል። ቢያንስ 116 ጋዜጠኞችና የሚዲያ ሰራተኞች ተገድለዋል። የተገደሉትም ሁሉም ማለት ይቻላል ፍልስጤማውያን ናቸው። የአሜሪካ ድምፅ ጦርነትን በሚመለከት ዘገባ ያቀረቡ ጋዜጠኞችና የሚዲያ ጉዳይ ተንታኞች ጋዜጠኞች ከስፍራው በነጻነት መዘገባቸው ስለምን አስፈላጊ እንደሆነ ጠይቀዋል። ክሪስቲና ኬሶዶና ሊያም ስካት ያጠናቀሩትን ዘገባ ቆንጅታዬ እንደሚከተለው ታሰማናለች።
ሐማስ እንደ አውሮፓውያን የዘመን አቆጣጠር ጥቅምት 7 ልክ የዛሬ ዓመት እስራኤል ውስጥ ባደረሰው ጥቃት 1200 ሰዎች ገድሏል። አሸባሪዎቹ 251 ሰዎችን አግተው ወስደዋል። ጥቃቱን ተከትሎ የተቀሰቀሰው ጦርነት እስከ ዛሬ ቀጥሏል። በጦርነቱ ከተገደሉት ሲቪሎች መካከል ታዲያ በርካታ ጋዜጠኞችም ይገኙባቸዋል። ጆዲ ጊንስበርግ ለጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ ዋና ስራ አስፈጻሚ ናቸው።
More journalists were killed in the first 10 weeks of the war than have ever been killed in a single country over the course of an entire
በዚህ ጦርነት በመጀመሪያዎቹ 10 ሳምንታት የተገደሉት ጋዜጠኞች ብዛት እስከዛሬ በአንድ ሀገር በአንድ አመት ውስጥ ከተገደሉት ጋዜጠኞች ይበልጣል።
እንደ አውሮፓውያን አቆጣጠር እስከ ጥቅምት አንድ ቀን ድረስ በሚታወቀው ወይም በተጠናቀረው አሃዝ መሰረት በጦርነቱ 111 ፍልስጤማውያን፣ 2 እስራኤላውያንና 3 ሊባኖሳውያን ጋዜጠኞች ተገድለዋል። ጃን ዳኒሴውስኪ የአሶሲየትድ ፕሬስ ምክትል ፕሬዚደንት ሲሆኑ ያዘጋገብ መስፈርቶችን የሚመለከተው ጉዳይ ኃላፊም ናቸው።
There is also are very great challenges in terms of access to the story for journalists.
ጋዜጠኞች ዘገባዎቻቸውን ለማጠናቀር እጅግ ከባድ የሆኑ ፈተናዎች ያጋጥሟቸዋል። ከዚያም በተጨማሪ እኔ ባለኝ የረጅም ጊዜ ጋዜጠኝነት ተሞክሮ እንደዚህ በሰዎች ዘንድ እጅግ በተራራቀ ጽንፍ የሚታይ ጉዳይ ገጥሞና አናውቅም።
ታሪክ ሀጃጅ ስለ ፍልስጤም ግዛቶች በእስራኤልና በዩናይትድ ስቴትስ ፖሊሲዎችም ዙሪያ በኢንተርኔት ዘገባ የሚያቀርበው ሞንዴዌስ የተባለ ጋዜጣ የጋዛ ዘጋቢ ነው። ጋዜጠኛው እድሜ ልኩን የኖረው ጋዛ ከተማ ነው።
በእግር እየተራመድኩ ከላይ የእስራኤል ድሮኖችና አውሮፕላኖች ሲበሩ እንዲሁም በዙሪያዬ ሲሽከረከሩ ካሁን በቦምብ ሊመቱ ይነብላለሁ። ምክንያቱም ጋዜጠኞችን ኢላማ እንደሚያደርጉና ከጋዛ ምንም የማይፈልጉ ስለማውቅ።
በለውጥ አራማጅ ጋዜጣነት የተቋቋመው ሞንዴዌስን አንዳንዶች ጸረ እስራኤል አመለካከቶችን የሚያራምድ ብለው ይወነጅሉታል። የእስራኤል መንግስት ጋዜጠኞችን ኢላማ ያደርጋል የሚሉ ወንጀላዎችን በተደጋጋሚ ሲያስተባብል ቆይቷል። ሲፒጄ እና ሌሎች ግን የእስራኤል የመከላከያ ኃይሎች በብዙዎች ጋዜጠኞች ግድያ ተጠያቂ መደረግ አለበት በማለት ይሟገታሉ። የተገደሉት ጋዜጠኞች ሁሉም ማለት ይቻላል ፍልስጤማውያን ናቸው። በድጋሚ የሲፒጄ የስራ አስፈጻሚ ጆዲ ጊንስበርግ
They're also the only people able to report from Gaza because no foreign journalists have been allowed in so they bear the
full የውጭ ጋዜጠኞች እንዲገቡ ስለማይፈቀድ ከጋዛ መዘገብ የሚችሉት እነሱ ብቻ ናቸው። ስለዚህ ጦርነቱ ጋዛ ላይ ስለሚያደርሰው ጉዳት የመዘገብ ሙሉ ኃላፊነት የወደቀው በእነሱ ላይ ነው።
ታዲያ ጋዜጠኞች የሚያጋጥሟቸው ሞትና መቁሰል ብቻ አይደለም። የአሶሲየትድ ፕሬስ ምክትል ፕሬዚደንት ጃን ዳኒሴውስኪ ያስረዳሉ።
Some of the dangers are not just physical dangers but there's a cyber stalking and harassment and
ጋዜጠኞች የሚደርስባቸው አካላዊ ጉዳት ብቻም አይደለም። በኢንተርኔት መድረኮች እየተከታተሉ ያዋክቧቸዋል፣ ያስፈራሯቸዋል።
ተባበሩት መንግስታት ድርጅት በጋዜጠኞች ላይ የሚደርሱትን ጥቃቶች አውግዟል። የሚዲያ ሰራተኞች በግልጽ የሚታይ የጋዜጠኛ መለያ ያላቸው ጥቃት እንደሚደርስባቸው የሚያመለክቱ አሳሳቢ ሪፖርቶች አሉ ሲልም የመንግስታቱ ድርጅት ጠቁሟል። የእስራኤል የመከላከያ ኃይሎች በተባበሩት መንግስታት ድርጅት ለወጣው ሪፖርት በሰጠው ምላሽ ሆምብለን ጋዜጠኞችን ጨምሮ ሲቪሎች ላይ አንተኩስም ብሏል። እንደ አውሮፓውያን አቆጣጠር ካለፈው አመት ጥቅምት 7 ቀን ጀምሮ ያጠናቀራቸውን እያንዳንዱን ዘገባ እንደሚያስታውስ ታሪክ ሀጃጅ ይናገራል። አንዳንዱ እጅግ ሰቅጣጭ ከመሆኑ የተነሳ ዘገባውን ለመጻፍ ያስቸግረው እንደነበረ ይናገራል። ነገር ግን ጋዛ ውስጥ የሆነ ያለውን መዘገብ ኃላፊነቴ መሆኑን ስለማውቅ ቀጥ ያለው ብሏል ጋዜጠኛ ታሪክ ሀጃጅ።
ቆንጅታዬን ለቀደመው ዘገባ አመሰግናለሁ። ወደ ዩናይትድ ስቴትስ ምርጫ ወደሚመልሰን ሌላ ዘገባ እንሻገራለን። ሊጠናቀቅ የአንድ ወር ጊዜ በቀረው የዩናይትድ ስቴትስ ምርጫ የዲሞክራቲክና የሪፐብሊካን እጩ ተወዳዳሪዎች ውጥረት የተሞሉባቸው ሳምንታት ከፊታቸው ይጠብቋቸዋል። የቀድሞው ፕሬዚደንት ዶናልድ ትራምፕ እና ምክትል ፕሬዚደንት ካማላ ሃሪስ ቁልፍ በሆኑ ግዛቶች ለደጋፊዎቻቸው ንግግር ለማድረግ መርሃ ግብሮችን ይዘዋል። ነገር ግን አንዳንድ ንግግሮቻቸው ጸባጫሪ የሆኑ መምጣታቸውን ጠቋሚዎች አሉ። ቬሮኒካ ባልደራስ እያሰናዳችውን ዘገባ ኤደን ገረሞት አሰማናለች።
የሪፐብሊካኑ ፕሬዝዳንታዊ እጩ ዶናልድ ትራምፕ ቅዳሜ ዕለት በበትለር ፔንስልቬኒያ በተካሄደው የድጋፍ ሰልፍ ለደጋፊዎቻቸው በእልህ የተሞላ ንግግር አድርገዋል። ትራምፕ ንግግራቸውን ያደረጉት ባለፈው ሐምሌ ላይ የግድያ ሙከራ ተደርጎባቸው በተኩስ ከቆሰሉበት አካባቢ ሆኖ ነው። የቀድሞ ፕሬዝዳንት በህይወታቸው ላይ ከተቃጡባቸው ሁለት የግድያ ሙከራዎች የመጀመሪያ የሆነው ይህ ክስተት በፕሬዝዳንታዊ ምርጫ ለማሸነፍ የበለጠ ቁርጠኝነት እንዲኖራቸው እንዳደረጋቸው ተናግረዋል።
Over the past 8 years, those who want to stop us from achieving this future
ባለፉት 8 ዓመታት ይህንን ወቅት ከማሳካት ሊያቆሙን የሚሹ ሰዎች ስሜን አጥፍተዋል። ክስ መስርተውብኛል። በመርጫ እንዳልሳተፍ ሊያስወጡኝም ሞክረዋል። እና ማን ያውቃል ምናልባትም ሊገድሉኝ ሁሉን ሞክረው ይሆናል።
በሳምንቱ ማገባደጃ ላይ ዶናልድ ትራምፕ ልጅ ኤሪክ የተናገሩትን አስተያየት ጋር በተመሳሳይ የሪፐብሊካኑ የምክር ቤት አፈ ጉባኤ ማይክ ጆንሰን በትራምፕ ንግግር ላይ ያላቸውን አስተያየት እንዲሰጡ ተጠይቀዋል።
I don't think they're saying that the Democratic Party tried an assassination attempt. I think what they're alluding to is what we've all been saying.
ዲሞክራቲክ ፓርቲው የግድያ ሙከራ አድርጓል እያሉ አይመስለኝም። እንደሚመስለኝ ለማመላከት እየሞከሩ ያሉት እኛ ስንለው የነበረው ነው። እየተባለ ያለውን ነገር መተው አለብን ነው።
ይህ በእንዲህ እንዳለ የዲሞክራቲክ ፓርቲ ፕሬዝዳንታዊ እጩ የሆኑት ካማላ ሃሪስ በምክትል ፕሬዝዳንትነት ኃላፊነታቸውና በምረጡኝ ዘመቻቸው መካከል ተወጥሮ ሰንብተዋል። ቅዳሜ ዕለት በሰሜን ካሮላይና በሄሪኬን ሄለን ለተጎዱ ማህበረሰቦች የፌደራል ድጋፍ ለማድረግ ቃል ሲገቡ ከዛ ቀደም ብለው በነበሩት ቀናት ደግሞ በፕሬዝዳንታዊ ውድድራቸው ላይ ትኩረት ሰጥተው ሰንብተዋል።
This is going to be a very tight race until the very end.
ይህ እስከ ፍጻሜው ድረስ ከፍተኛ ፉክክር ያለበት ውድድር ነው የሚሆነው።
የዲሞክራቲክ ፓርቲው ተወካይ አዳም ሺፍ ሁድለት ኤንቢሲ በተሰኘው ጣቢያ በሚዘጋጀው ሚት ዘ ፕሬስ በተሰኘ መርሃ ግብር ላይ ካማላ ሃሪስ በመጪው ህዳር ወር በሚደረገው ውድድር ያሸንፋሉ ብለው ያምኑ እንደሆነ ተጠይቀው የሚከተለውን መልስ ሰጥተዋል።
I think she can win overwhelmingly, you know, given how divided the country is, overwhelming maybe.
በነዚህ ቁልፍ በሆኑ የውድድር ስፍራዎች በመቶ ሺና በሰማንያ ሺ ልዩነት ብቻ ማሸነፍ ሀገሪቱ ምን ያክል እንደተከፋፈለች ያሳየን የሚከብድ ነገር ነው። ከነገሮች ርቀው የነበሩ ወጣቶች ፍላጎት እያሳዩ እየተሳተፉና በጎ ፈቃደኛም እየሆኑ ነው። ስለዚህ እንደሚመስለኝ ይህንን ነገር ለማሸነፍ ብንዘጋጅም አስፈሪ ሁኔታ ግን ተቀርበዋል።
የዲሞክራቲክ ፓርቲ ጨዋ ምክትል ፕሬዝዳንት ካማላ ሃሪስ በዚህ ሳምንት በተለያዩ ታዋቂ የቴሌቪዥን መርሃ ግብሮች ላይ በመሳተፍ ከመገናኛ ብዙሃን ጋር እንደሚገናኙ የምርጫ ዘመቻ ቢሮአቸው አስታውቋል። ከዚህ በተጨማሪም የፊታችን ሐሙስ በኔቫዳ፣ አርብ ደግሞ በአሪዞና ግዛት ከደጋፊዎቻቸው ጋር የሚወያዩም እንደሚሆን ተጠቁሟል። በአንጻሩ የቀድሞ ፕሬዝዳንት ዶናልድ ትራምፕ የፊታችን ረቡዕ ወደ ፔንስልቬኒያ ተጉዘው በስክራትንና በሪዲንግ ከተማ በአንድ ቀን ንግግር እንደሚያደርጉ ድረገጻቸው ጠቁሟል። በቬሮኒካ ባልደረስ ኢግሌሲያስ ለተዘጋጀው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እንደገረመው እናመሰግናለን። ከአሜሪካ ድምጽ የሰኞ ምሽት ስርጭት ይቀጥላል። ቀጣዩ ዘገባ ወደ ኢትዮጵያ አማራ ክልል ይወስደናል። በፋኖ ታጣቂ ቡድን ላይ ከፍተኛ ጥቃት ሊፈጽም መሆኑን መንግስት ባወጀበት በአሁኑ ወቅት በተለያዩ አማራ ክልል አካባቢዎች እየተካሄደ ያለው ውጊያ ተባብሶ መቀጠሉን በምዕራብና ምስራቅ ጎጃም ዞኖች ውስጥ ያሉ ነዋሪዎች ለአሜሪካ ድምጽ ገልጸዋል። የአሜሪካ ድምጽ ያነጋግራቸው በምዕራብ ጎጃም ዞን ደጋዳሞት ወረዳ የፈረስ ቤት ከተማ እንዲሁም በምስራቅ ጎጃም ዞን ሞጣ ቀራኒዮ ከተማ ዙሪያ ያሉ ነዋሪዎች በከተሞቹ ዳርቻ የተኩስ ድምጽ ሲሰማ ማርፈዱን ጨምረው አመልክተዋል። የዚህን ጉዳይ ዝርዝር አስቴር መስጋናው ታሰማናለች።
የአሜሪካ ድምጽ ያነጋግራቸው በአማራ ክልል በምስራቅና ምዕራብ ጎጃም ዞኖች የሚገኙ ነዋሪዎች ካለፈው ሳምንት መጨረሻ አንስቶ እስከ ዛሬ ባለው ጊዜ የተኩስ ድምፅ መሰማት መቀጠሉን አመልክተዋል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁ አንዳንድ በምዕራብ ጎጃም ዞን ደጋዳሞት ወረዳ ፈረስ ቤት ከተማ ነዋሪዎች ከሳምንቱ መገባደጃ ጀምሮ እስከ ዛሬ ረፋዱ ድረስ በአካባቢያቸው የሚሰማው የተኩስ ድምፅ አለማቋረጡን አብራርተዋል።
ከባድ መሳሪያ ዛሬ ጠዋት ራሱ በጣም ነው ሲተኮስ ያረፈደ። እስከ ሁለት ሰዓት አካባቢ በጣም ኃይለኛ ተኩስ ዝም ብሎ ከባድ መሳሪያ ነው 23 የሚሉት ነገር ነው። አሁን ሙላው አርሶ አደሩ በጀልየቱ ነው የተኝቶ፣ ዘመድ ያለው በሌላው ሀገር እየሄደ ነው። ወጣቱ ላይ የለም ሙላው ሂዷል በየሀገሩን እየለቀቀ።
አንድ ሌላ የምስራቅ ጎጃም ዞን የሞጣ ቀራኒዮ አካባቢ ነዋሪም ካለፈው ሳምንት አንስቶ በአካባቢያቸው ባሉ ቀበሌዎች ግጭቶች መቀጠላቸውን ገልጸዋል።
ቅዳሜ ዕለት ከትናንት ማለት ነው ሞጣ የሚባለው ተኩስ ነበረ። ሌሊት 9 ሰዓት አካባቢ ከሌሊቱ በየአራቱ አቅጣጫ ገብቶ ይሄኛው ፋኖ ቡድን ሲታኮስ አርፍዶ መጨረሻ ላይ ደግሞ ከዛ ቦታ ለቆላቸው መጣ። ሲመለስ የቦታው ኃይለኛ ተኩስ ነበር እዚህ ቀራኒዮ አካባቢ። ህዝቡ በጣም ተደናግጦ ገበያ ላይ ቃጥሎ ይሮጣል፣ ድንቹን ጥሎ ይሮጣል፣ እንቁላል ይሰበራል፣ ከብትና በገበያ ላይ ጥሎ ይሮጣል። ዛሬ የነበረ ከኛ ጎረቤት ቀበሌ የነበረች የቁራቦ የምትባል አካባቢ እና ጠዋት 12 ሰዓት አካባቢ ውስጥ ለ12:10 ጉዳይ አካባቢ ጀምሮ ከባድ መሳሪያ በጣም 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 ሲጮህ ነበረ። አሁንም ያለው ነገር እጅግ በጣም አዳጋች።
ሰሞኑን በባህር ዳር ከተማ በተለያዩ ስፍራዎች የደረሱት የቦምብ ፍንዳታዎች የአካባቢውን ነዋሪ ለከፍተኛ ስጋት መዳረጋቸውን ለደህንነታቸው ስለሚሰጉ ስማቸውን እንዳንገልጽ የጠየቁ አንድ የከተማዋ ነዋሪ ተናግረዋል።
በእውነት ለመናገር ጥሩ ስሜት የለን። ማወጡ ለመግባት ራሱ አስቸጋሪ ነው። የት ጋ እንደሚፈነዳ እንደኛ ተቸግረናል። በማይ ኢኮኖሚካሊም አፌክት ያደርጋል። እኛ አሁን ድሆች ነን፣ ሰርተን መብላት ነው የምንፈልገው። በተለይ በዚህ አመት ባህር ዳር ውስጥ የሚደረጉ ነገሮች በሙሉ ሁላችን እንዳለን አንቆጥረውም።
በተያያዘ ሌላ ዜና የኢትዮጵያ የሰብአዊ መብት ኮሚሽን ትናንት መስከረም 26 ቀን 2017 ዓ.ም ባወጣው ጋዜጣዊ መግለጫ በባህር ዳር ከተማ በሲቪል ሰዎችና ተቋማት ላይ የደረሱት ጥቃቶች እንዳሳሰቡት አስታውቋል። መግለጫውን መነሻ በማድረግ የአሜሪካ ድምጽ ያነጋገራቸው ተጠባባቂ ዋና ኮሚሽነሯ ራኬብ መሰለ በሰጡት አስተያየት ሁሉም አካላት በሰላማዊ ሰዎችና በሲቪል ተቋማት ላይ ከሚነጣጠሩ ጥቃቶች እንዲቆጠቡ ሲሉ አሳስበዋል።
በባህር ዳር ከተማ በተለያዩ አካባቢዎች የቦምብ ፍንዳታዎች ማንነታቸው እስካሁን ድረስ ያልታወቁ ሰዎች የቦምብ ፍንዳታዎች ሲካሄዱ ነበር። እነዚህ የቦምብ ፍንዳታዎች ነዋሪውን ወደ ከፍተኛ ስጋት አድርሶ እንቅስቃሴዎችን፣ ስራን፣ ኢቨን ትምህርት ቤት አካባቢም በተለይ አድቬንቲስት ትምህርት ቤት አካባቢም ፍንዳታዎቹ በመፈጸሙ ከስጋትን ስለፈጸሙ ማንኛውም ሰው በሲቪል ሰዎች እና በሲቪል ተቋማት ላይ ጥቃት ማድረስ እንዲቆጠቡ ምክንያቱም ከፍተኛ እውከትን ስለሚያደርስ ይህንንም መጠንቀቅ እንደሚገባ ጠቁመናል በመግለጫው።
በሌላ በኩል በምዕራብ ጎንደር ዞን መተማ ወረዳ ውስጥ ካለፈው ሳምንት ጀምሮ የጅምላ እስር መፈጸሙን ስማቸውን እንዳንጠቅስ የጠየቁን አንድ የኮኪት ከተማ ነዋሪ ለአሜሪካ ድምፅ ተናግረዋል። አክለውም እርሳቸው በቅርበት የሚያውቋቸውን የከተማው ባለሀብቶችን ጨምሮ ፖለቲከኞችና ሐኪሞች በመንግስት የጸጥታ ኃይሎች ተይዘው ከታሰሩ በኋላ ወዳልታወቀ ስፍራ መወሰዳቸውን አመልክተዋል። በተመሳሳይ እርምጃ እንዳይታሰሩ በመስጋት በርካታ ሰዎች ከከተማው እየሸሹ መሆናቸውንም አክለው አስረድተዋል።
ጀምረን ከዛሬ ሳምንት ጀምሮ በመልቀም በየመተማ ላይ ኮችትና ኮችት ላይ ገንዷ ላይ ባለሀብቶች፣ የግል ሐኪሞች፣ የተለያዩ በቃ እንደዚህ የንግድ ስራ የሚሰሩ በባለባጀት የባለባጀት ኃላፊነት ያላቸው ሰዎች እየተለቀሙ የት ነው ተሳፍረው ጭነው የት ሀገር እንደወሰዷቸው አይታወቅ። ማህበረሰቡም ተፈናቅሎ ያው ዱሪ ብላይ ብሎ በረሃራ ያለ የምሰቃየውን ማህበረሰቡ በተለይ ንጹሀን እንደገናም ደግሞ ንጹሀን
የኢትዮጵያ የሰብአዊ መብት ኮሚሽን ተጠባባቂ ዋና ኮሚሽነር አያይዘው በሰጡት አስተያየት ከመስከረም ወር አጋማሽ ጀምሮ በጎንደርና በባህር ዳር እንዲሁም በሌሎች የክልሉ አካባቢዎች የክልሉ መንግስት የህግ ማስከበር ብሎ በጠራው እየተፈጸመ ያለው እስር የህግ አግባብ እንዲኖረው መንግስትን ጠይቀዋል።
በስፋት በጎንደርና በባህር ዳር ከተሞች እንዲሁም በሌሎች የክልሉ አካባቢዎች በርካታ ሰዎች እየታሰሩ ስለሆነ ያንን በተመለከተ በህግ አግባብ መሆን እንዳለበት እና በተያያዙ በ48 ሰዓት ውስጥም ፍርድ ቤት መቅረብ እንዳለባቸው በሚያዙበትም ጊዜ በፍርድ ቤት ትዕዛዝ መሆን እንዳለበት እና እነዚህ ጉዳዮች ትኩረት ተሰጥቷቸው እንዲሰሩ ለመጠቆም ነው መግለጫውን ያወጣ ነው።
ባለፈው ሳምንት ማክሰኞ የአማራ ክልል መንግስትና የሀገር መከላከያ ሰራዊት በፋኖ ቡድን ታጣቂዎች ላይ እርምጃ መውሰድ መጀመራቸውን መግለጻቸው ይታወሳል።
ከአሜሪካ ድምጽ የሚተላለፈውን የሰኞ ምሽት ስርጭታችንን ነው ያዳመጣችሁ የምትገኙት። ቀደም ያለው ዘገባ ላይ ማስተካከያ አለ። በአሜሪካ ድምጽ ዘጋቢዎች የተጠናቀረውን ዘገባ ነበረ ቆንጅታዬ ያሰማችን። ቆንጅትን አመሰግናለሁ። ወደ ቀጣዩ ዘገባችን ስንሻገር አንድ ዓመት የደፈነው የመካከለኛው ምስራቅ ግጭትና ዓለም አቀፋዊ ሁኔታዎችን ይዳስሳል። አንድ ዓመት የደፈነው የመካከለኛው ምስራቅ ግጭት ከእስራኤልና ጋዛ አልፎ ሌሎች የቀጠናዊ ሀገራትንም አምሰዋል። የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ ዶክተር በለጠ በላቸው ግጭቱ ካስከተለው ሰብአዊ ቀውስ ባለፈ ይዞት የመጣው ዓለም አቀፋዊ ጫናም የበረታ ሆኗል ይላሉ። አስማማው ነው በዚህ ጉዳይ ላይ አነጋግሯቸዋል፣ እንደሚከተለው ይቀርባል።
ሁላችንም እንደምናውቀው መካከለኛው ምስራቅ የሚባለው አካባቢ ሁልጊዜም የውጥረትና የቀውስ ቀጠና ሆኖ የቆየ አካባቢ ነው። የዛሬ ዓመትም ኦክቶበር 7 የፓለስታይን አማጽያን በእስራኤል ላይ የፈጸሙት ጥቃት አስደንጋጭ ቢሆንም እና ከዚህ ቀደም ከተደረጉ ሙከራዎች በአይነቱ የተለየ እስራኤል ላይ ያደረሰው ጉዳትም እንደዚሁ ገጥሞ ማያውቅ ቢሆንም ግን ደግሞ ያልታሰበ ያልተገመተ ሊሆን አይችልም ተብሎ ሙሉ በሙሉ ማይታለም አይደለም እና የቀጠናው ውጥረት በአግባቡ ያለመፈታቱ ውጤትም ጭምር ተደርጎ ሊወሰድ ይችላል። ግን የዛሬ ዓመት የተፈጠረው ጉዳይ በቅርብ ጊዜ በመካከለኛው ምስራቅ ከተፈጠሩ ትልልቅ ክስተቶች መካከል አንዱ ተደርጎ ሊወሰድ ይችላል። ከዛ ጋርም በተያያዘ የመካከለኛውን ምስራቅ የየሀገራቱን ግንኙነት በእስራኤልና በፍልስጤም ህዝቦች መካከል ያለውን ብቻ ሳይሆን እስራኤል ከተቀረው የመካከለኛው ምስራቅ ሀገሮች ጋር፣ እስራኤል ከሌሎች የዓለም ሀያላን ሀገሯት ጋር ያላትን ግንኙነት በእጅጉ የሚወስን ሆኖ ያለፈ ክስተት ነው። እንግዲህ እስራኤልን በተመለከተ ኦክቶበር 7 እንደ ትልቅ ላንድማርክ ሊወሰድ ይችላል። ከኦክቶበር 8 ጀምሮ ደግሞ ፍልስጤሞቹ ለአንድ ዓመት የዘለቀ እጅግ በጣም ከባድ የሆነ የሰብአዊ ቀውስ የደረሰባቸው በጦርነት ውስጥም እንዲዳሽቁ ምክንያት የፈጠረ ነው እና በሁለቱም ወገን ለአንዱ ኦክቶበር 7 ለሌላኛው ከኦክቶበር 8 ጀምሮ ያለው ሊከበር የሚችል ሊታሰብ የሚችል ነው እና ሁለቱንም ወገን ቀጠናውንም ዓለምንም ጭምር ያመሰ ክስተት ሆኖ የተመዘገበ ነው።
መቀመጫቸውን ጋዛ ያደረጉት የሐማስ ታጣቂዎች በእስራኤል ላይ ያንን ጥቃት ፈጸሙ ኦክቶበር 7 ላይ። ኦክቶበር 8 ደግሞ በፈረንጆቹ ማለት ነው እንደ አውሮፓውያን አቆጣጠር እስራኤል ደግሞ ለዛ ጥቃት ምላሽ የሚሆን እርምጃዎች መውሰድ ጀመረች። እሱ ሁኔታ መካከለኛው ምስራቅን ወደ ምን አቅጣጫ ወሰደው ማለት እንችላለን? አሁን የሆኑት ነገሮች የሚጠበቁ ነበሩ?
አሁንም ትንሽ ሰፋ አድርጎ ማየት ያስፈልጋል። የዓለም አጠቃላይ የጂኦፖለቲካ ሁኔታ በፍጥነት እየተቀያየረና እንደ ኦክቶበር 7 አይነት አስደንጋጭ ጥቃቶችን በተደጋጋሚ ማየት ጀምረናል። ዓለም ከዚህ ቀደም እነኚህን ጥቃቶች አስቀድሞ መከላከያ ከተከሰቱም በኋላ መፍትሄ መፈለጊያ የነበሩ መካኒዝሞች እየተሸረሸሩ ስለመጡ ከእስራኤልና ከጋዛ ግጭት በፊትም እንደዚሁ ዓለምን ያስደመሙ ሊከሰቱ ይችላሉ ተብሎ የማይጠበቁ ግጭቶች በመካከለኛው ምስራቅም በተቀረውም የዓለም ክፍል ሲከሰቱ ቆይተዋል። ለምሳሌ መጀመሪያ ራሽያ ክራይሚያ የምትባለውን ግዛት በጉልበት ስትይዝ ዓለም ለዚያ የሚሆን አጸፋዊ መልስ መመለስ ያልቻለበት ጊዜ አስተናግደን ነበር ከ10 ዓመት በፊት አካባቢ። ከዚያ ደግሞ የዩክሬን ጦርነትም ሲነሳ እንደዚሁ ዘላቂ የሆነ መፍትሄ ማበጀት ያልተቻለበት እና ወዲያውኑ ወደ ጎራ ክፍፍል የተመራበት ነው። በሳውዝኢስት ኤሽያ ሲ በአሜሪካ መንግስትና በቻይና መንግስት በተቀረቱም የዛ አካባቢ ሀገሮች መካከል ያሉ ግጭቶች ውጥረቶች የዚሁ ንጸብራቅ ናቸው እና ይሄንን ታሳቢ ስናደርግ እንደዚሁም በአረብ ሀገሮች መካከል የተከሰተው የአረብ ስፕሪንግ የምንለው ከዚያም በኋላ ተከታታይ መንግስታት ሲወድቁ፣ አብዮቶች ሲነሱ፣ እንደ ሲሪያ እንደ የመን ያሉ መንግስታት ሲፈርሱ ሲዳከሙ ስናይ ለረጅም ጊዜ በውጥረት የቆዩት የፍልስጤምና የእስራኤል ጉዳይም የጊዜ ጉዳይ ነው እንጂ ከበድ ወዳለ ግጭት እንደሚያመራ ታሳቢ ማድረጉ ያን ያክል የሚከብድ አይደለም። በተለይ የሐማስ ታጣቂዎች ለረጅም ጊዜ ሲዘጋጁ ቆይተዋል። የእስራኤልና የፍልስጤም ግጭት በተለመደው ማዕቀፍ ውስጥ ሊፈታ እንደማይችል እየገመቱ ስለመጡ ወታደራዊ ቁርሾ እንደሚኖር ከበፊቱም ታሳቢ ይደረጋል። ከጋዛና ከእስራኤል በተጨማሪ የሂዝቦላም ጉዳይ አለ። በታችም በየመን በኩል የሁቲ ታጣቂዎች እንደዚሁ እስራኤል ጋር ውጥረት ውስጥ የገቡበት፣ በተደጋጋሚ ኢራን ከእስራኤል ጋር፣ ቱርክ ከእስራኤል ጋር ግጭት ውስጥ እየገቡ ያየንበት ጊዜ ስለሆነ ይሄ ጉዳይ ወደ ለየለት ግጭት ሊያመራ እንደሚችል ይጠበቅ ነበር። እና እንግዲህ ድንገት ያጥቃት እና የእስራኤል መንግስት የእስራኤል መከላከያ ኃይል ሊቋቋመው በማይችለው ደረጃ መፈጠሩ ነው ይበልጥ አስደንጋጭ ሆነው። ይሄ በርግጥ ከግዛ በኋላ ውዝግብ እያስነሳ ያለ ነጥብ ነው። ያ ሁሉንም ነገር ማድረግ የሚችል ተብሎ የሚታሰበው የእስራኤል የደህንነት ኃይል ይሄንን ጥቃት እንዴት ቀድሞ መገመት አልቻለም የሚለው እስካሁን ድረስ ያነጋገረ ነው። ከግጭቱ ጋር በተያያዘ አሁን የምንረዳው ከጋዛ ከፍልስጤም አልፎ ጉዳዩ ወደ ደቡብ ሊባኖስ ጭምር እየገባና እየሰፋ እንደመጣ ልንረዳ እንችላለን።
የተባበሩት መንግስታት ድርጅት መረጃዎች እንደሚያሳዩት ወደ 40 ሺህ አካባቢ ንጹሃን ዜጎች ተገድለዋል። 1200 የሚሆኑት በመጀመሪያው ኦክቶበር 7 ከተገደሉት እስራኤላውያን በተጨማሪ ማለት ነው። አሁን የሟቾቹ ቁጥር 40 ሺህ አካባቢ ደርሷል። ስለዚህ በሰብአዊ ጉዳት ውስጥ የተፈናቀሉትም ፍልስጤማውያን በርካቶች ናቸው። አሁን ደግሞ በሊባኖስም አለ።
እንግዲህ በቅርብ ጊዜ በዓለማችን የሚደረጉ ጦርነቶች እጅግ በጣም አውዳሚ የሆኑ ሰብአዊ ቀውሳቸውም እንደዚሁ የማይገመት እየሆነ መጥተዋል። ይህንን በዚሁ በአፍሪካ ቀንድ ውስጥ በሚደረጉ ግጭቶች፣ ኢትዮጵያ ውስጥ በተደረገው ግጭት ማስተዋል ችለናል። እስራኤል በጋዛ ሰዎች ላይ በፍልስጤም ሰዎች ላይ የወሰደቻቸው እርምጃዎች እጅግ በጣም ከባድ ናቸው፣ አሰቃቂም ጭምር ናቸው። በአንድ ዓመት ውስጥ 40,000 ሰው መሞቱ ብቻ ሳይሆን እነኛ ሰዎች ተመልሰው የማይገቡበት መኖሪያቸው፣ ቀያቸው የኔ ነው የሚሉት ቦታ ሁሉ እንዲፈርስ እንዲወድም የተደረገበት ጭምር ነው። ቀውሱ በሞቱት ሰዎች ብቻ የሚለካ አይደለም። በቀጣይም የሚኖሩ የፍልስጤም ትውልዶች እንዳይኖሩበት ጭምር እየተደረገ ያለ ስለሆነ የሰብአዊ ቀውሱ ግምገማ ይህንንም ያካተተ እንዲሆን ያስፈልጋል። እንግዲህ እስራኤላውያን ሞተዋል፣ ፍልስጤሞች ሞተዋል፣ አሁን ደግሞ የሊባኖስ ሰዎች እየሞቱ ነው። ይሄ ጉዳይ በዚህ አይነት እየሄደ ከሆነ ከሚሞቱ ሰዎች ባሻገር ቀውሱ አጠቃላይ ፖለቲካዊ፣ ኢኮኖሚያዊም ጭምር የሆነ እንደሚመጣ ምንም ጥርጥር የለውም። ብዙ ጊዜ እስራኤል በወታደራዊ የበላይነት አካባቢውን አጠቃች፣ ሂዝቦላ ውስጥ የፈለገችውን አይነት ቴክኖሎጂ ተጠቅማ እርምጃ መውሰድ ትችላለች፣ መሪዎችን መግደል ትችላለች፣ ኢራንን አጸፋ እርምጃ ትወስዳለች እየተባለ ነው የሚቀመጠው። ግን የአንዱ ዓመት ጦርነት በእስራኤል ኢኮኖሚ ላይ ያደረሰው ውድመት እስካሁን ድረስ የውይይት ርዕስ ሆኖ እየወጣ አይደለም። ስለዚህ ዘርፈ ብዙ የሆነ ምልከታ ያስፈልገዋል።
አሁን ቀጣይ ሁኔታዎች ምንድን ናቸው? የእስራኤል ከኢራን የሚሳይል ማስወንጨፍ ድርጊት በኋላ ምላሿ ምን ይሆናል የሚለው እስካሁን የታወቀ ነገር የለም። ስለዚህ ሁኔታዎቹ ወዴት ነው የሚሄዱት? ቀጣይ ዓለም አቀፋዊ ሁኔታውስ በምን ሁኔታ ይሆናል የሚለውን የመጨረሻ ሀሳብ አድርገን አንሳ።
ከእስራኤል መንግስታዊ ባህሪ አንጻር ለኢራን የሰሞኑ ጥቃት አጸፋ እንደምትወስድ ምንም ጥርጥር የለውም። አጸፋው ምን አይነት ሊሆን ይችላል የሚለው ነው ሁሉንም እያነጋገረ ያለው። የአሜሪካው ፕሬዚደንት ጆ ባይደን እንዳሳሰቡት እስራኤል የኢራንን የኒውክሌር ፋሲሊቲ እንዳታጠቃ ይፈለጋል። ያ የኒውክሌር ፋሲሊቲ የማጥቃት ሙከራ ከተደረገ ኢራን የምትወስደው የመልስ ምት ተራ የሚሳይል እና የሮኬት ውርወራ ብቻ እንደማይሆን ይገመታል። እንግዲህ በይፋ እንደሚታወቀው ኢራንም እስራኤልም የኒውክሌር መሳሪያ የታጠቁ አገራት ናቸው እና ጉዳዩ ከተራ ግጭት በሚሳይል ከመደባደብ አልፎ ወደ ኒውክሌር ጦርነት የሚገባ ከሆነ መዘዙ ሌሎችንም የኒውክሌር ኃይል የታጠቁ አገራትን በጎን ሊያሰልፍ ይችላል። ይሄ ደግሞ ማንም ሀገር እኔ የተሻለ የኒውክሌር መሳሪያ አለኝና ላስፈራራ የሚልበት ደረጃ ላይ የሚደረስ አይደለም። ስለዚህ እስራኤል ይሄንን ሁለት ጊዜ ታስበዋለች ተብሎ ይታሰባል። አጸፋ ይኖራል በሆነ መልኩ። ለምን ከዚህ ቀደምም የነበሩ የሐማስ መሪዎችን የኢራንንም ወታደራዊ ኃላፊዎች ቴህራን ድረስ ገብታ መግደል ችላለች። ስለዚህ የሆነ አንድ ትልቅ እርምጃ እንደምትወስድ ይገመታል። ግን ውጥረቱን ይበልጥ የሚያባብስ ሳይሆን የተወሰነ የሚገድብ እና ኢራንም አርፋ እንድትቀመጥ ሊያደርግ የሚችል አጸፋ እንደሚሆን ይገመታል። ግን ኢራን ከዚህ በኋላ ወደኋላም ትመለሳለች ብሎ ማሰቡም እንደዚሁ የዋህነት ሊሆን ይችላል። እንግዲህ ከዚህ ቀደም የዩክሬንና የራሽያ ጦርነት ሲፈጠር ምንም እንኳን ጉዳዩ የዩክሬን የራሽያ የአውሮፓና የምዕራቦቹ ተብሎ ቢታሰብም ዳፋው እንዴት እስከ አፍሪካ ቀንድ ሀገራት ድረስ እንደደረሰ በዩክሬንና በራሽያ ስንዴና ሌሎች ምርቶች ላይ ተመረኮዙ የአፍሪካ ሀገራት እንዴት ለስንዴ እጥረት እንደተጋለጡ ተመልክተናል። አሁንም የፍልስጤምና የጋዛ የእስራኤል ጦርነት እየሰፋ ሲመጣ እንደ ኢራን አይነት ሀገሮች እየገቡ ሲመጡ የፐርሺያን ገልፍ፣ የቀይ ባህር ቀጠና፣ የሜዲትራኒያን ቀጠና የምንላቸው የጦርነት ቀጠና እየሆኑ ይመጣሉ። በዚያ በኩል የሚተላለፉ ዓለም አቀፍ ንግዶች የተስተጓጎሉ ይመጣሉ። የአየር በረራዎች እየቆሙ እንደሆነ አይተናል። እነኚህ ሌሎቹ ሀገሮች ሳይወዱ በግድ ጫና ውስጥ እንዲገቡ የሚያደርጉ ናቸው። ስለዚህ የዘይት እጥረቱ፣ የመርከብ መጓጓዣ ችግር ይከሰታል እና እነኚህ ሁሉ በሌሎቹ ሶስተኛ ሀገራት ላይ ሁሉ ጫና ማሳደራቸው የሚቀር አይደለም እና ጉዳዩ ቶሎ እልባት እንዲያገኝ የሚፈለገው ለፍልስጤምና ለእስራኤል ብቻ ተብሎ ሳይሆን ለቀጠናው እንደዚሁም ለዓለም ሰላምና የኢኮኖሚ እንቅስቃሴ ትልቅ ተጽዕኖ ስላለው ነው። እና ይሄ ጉዳይ በአፍሪካ ቀንድ እንዳሉ እንደ ኢትዮጵያ ያሉ ሀገራትም በአትኩሮት ሊከታተሉት ሲሪየስሊ ሊያስቡበት የሚገባ ጉዳይ ነው።
ዶክተር በለጠ በመካከለኛው ምስራቅ አውናኝ ሁኔታ ላይ ለሰጡን ሐሳብ በአሜሪካ ድምጽ አድማጮቻችን ስም እናመሰግናለን። መልካም ምሽት ይሁንልዎት።
መልካም ምሽት።
አስማማዬ ነውን ለቀደመው ዘገባ በእጅጉ አመሰግናለሁ። አሁን ሳምንታዊ የስፖርት መሰናዶ የሚደመጥበት ሰዓት ነው። ወደዚያው እናቀና። ከአንድ ዓመት በፊት በተደረገው የበርሊን ሴቶች ማራቶን ላይ የዓለም ክብረ ወሰንን በመስበር ጭምር ያሸነፈችው ኢትዮጵያዊቷ ትዕግስት አሰፋ ከሰሞኑ የዓለም ድንቃድንቅ መዝገብ ውስጥ ስሟ የሰፈረበትን ምስክር ወረቀት በይፋ ተቀብላለች። የዓለም አስገራሚ ክብረ ወሰኖችን የሚመዘግበው ጊኔስ ወርልድ ሪከርድስ ተቋም ትዕግስት ውድድሩን ያሸነፈችበትን 2 ሰዓት ከ11 ደቂቃ ከ53 ሰከንድ በዓለም የሴቶች ማራቶን ውድድር ታሪክ ፈጣኑ በሚል መመዝገቡ ይታወሳል። በዘንድሮው የበርሊን ኦሎምፒክ ላይ በክብር እንግድነት የተገኘችው ትዕግስት አሰፋ የምስክር ወረቀቱን የተቀበለች ሲሆን አዲሱ ክብር የፈጠረባትን ስሜት ለባልደረባችን ኤቢሳ ነገሰ በስልክ አጋርተዋለች።
መጀመሪያ አመሰግናለሁ። ያው እንደምታውቀው በጣም ትልቅ ደስታ ነው የተሰማኝ። በወርልድ ጊነስ ላይ መመዝገቤ እጅግ በጣም እንድኮራና እንድደሰት አድርጎኛል። ለዚህም ፈጣሪን ማመስገን እፈልጋለሁ። ይሄ ትልቅ ስኬት ነው፣ የስራዬ ውጤት ነው። በዚህም እግዚአብሔር ማመስገን ፈልጋለሁ። ያው እንደ እግዚአብሔር ፍቃድ እግዚአብሔር ጤናዬን ከሰጠኝ ከዚህ በላይ ሰርቼ የራሴን ሪከርድ ማሻሻል እፈልጋለሁ። ምክንያቱም እግዚአብሔር ችሎታ ሰጥቶኛል፣ አቅምም አለኝ። ያንን አቅም ሰርቼ ከስራ ጋር ከፈጣሪ ጋር ያው ሰዓቱን ማሻሻል እፈልጋለሁ። ይቆይ ያው ቡዬ ለአትሌት ኦሎምፒክ በመሰለፍ ራሱ ትልቅ ስኬት ነው ብዬ ነው የማስበው። ለሀገሬ ብር በማምጣት እጅግ በጣም ደስተኛ ነኝ። ቢሆን ለሀገሬ ወርቅ ባመጣ ከዛ በላይ ይደሰት ነበር። ነገር ግን እግዚአብሔር አልፈቀደም፣ ብር አግኝቻለሁ። ከዚህ በኋላም ያው ጠንክሬ ሰርቼ የጎደለውን ከፈጣሪ ጋር ሰርቼ ለሀገሬ ወርቅ ማምጣት እፈልጋለሁ። ከፊት ለፊታችን ዓለም ዋንጫ አለ።
ፈረንሳዊው እውቅ እግር ኳስ ተጫዋች ፖል ፖግባ ከተከለከሉ አበረታች መድኃኒቶች አጠቃቀም ጋር በተያያዘ የተጣለበት የአራት ዓመት እገዳ ወደ 18 ወራት እንዲቀነስለት ተወስኗል። ተጫዋቹ ባለማወቅ የተከለከለ ንጥረ ነገር መውሰዱን ባለሙያዎች ከደገፉ በኋላ ውሳኔው መሰጠቱን የስፖርት ግልግል ፍርድ ቤት በምጻሩ ካስ በዛሬው ዕለት አስታውቋል። ፖግባ በአውሮፓውያኑ 2023 ነበረ በደም ውስጥ የቴስቶስትሮን መጠን የሚጨምር ዲኤችኢኤ የተሰኘ ንጥረ ነገር በምርመራ ከተገኘበት በኋላ በጣሊያን ብሔራዊ ጸረ አበረታች መድኃኒቶች ቁጥጥር ድርጅት ጊዜያዊ እገዳ የተጣለበት።
ፍርድ ቤቱ የእገዳውን ጊዜ ባሳለፍነው ሳምንት ዝቅ ማድረጉን ተከትሎ አስፈሪው ቅዠት አብቅቷል ሲል ተጫዋቹ አስተያየት መስጠቱን ሮይተርስ ዘግበዋል። የ31 ዓመቱ ፖግባ ከጣሊያኑ ጁቬንቱስ ቡድን ጋር እስከ 2026 ድረስ የሚዘልቅ ውል ያለው ሲሆን ከመጋቢት ወር ጀምሮ ወደ ቡድኑ መመለስ ይችላል ተብሏል። የስፖርት ግልግል ፍርድ ቤት በሰጠው መግለጫ ላይ ተጫዋቹ ንጥረ ነገሩን ሆን ብሎ ሳይሆን በሐኪም ትዕዛዝ መሠረት ፍሎሪዳ ውስጥ መውሰዱን አንስቶ ተከራክረዋል ብሏል። ፍርድ ቤቱ በበኩሉ ፖግባም እንደ አንድ ባለሙያ እግር ኳስ ተጫዋች በሁኔታዎች ላይ የበለጠ ጥንቃቄ ማድረግ ይገባው እንደነበረ መግለጹን አስታውቋል።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።